ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 9 2017 ዓ.ም ዝግጅታችን ጀመረ። የፖለቲካ ፓርቲዎች ጋራ ምክር ቤት አዲስ ስራ አስፈጻሚ ሲሰይም የተቃውሞ ድምጾችም ተደምጠዋል።
ምርጫ ቦርድ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድነው ይሄንን ምክር ቤት ይሄደበት ካለው የተሳሳተ እንቅስቃሴ እያልን ባለንበት ሰዓት በመሃል እንኳን ለማነጋገር እንኳን ሙከራ አላረኩም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም ወደ ህግ ክፍል ተመርቷል የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ።
የምርጫ ቦርድ እንደተራበት አግባብ የለም። ይሄ የፖለቲካ ፓርቲዎች ማቀደውና ተስማምተው ያደረጉት ሰሩት የገነቡት ቤት ነው እንጂ የምርጫ ቦርድ ትንም አይደለም።
የሰማችኋቸው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃምና የቀድሞው ሰብሳቢ አቶ ደስታ ዲንቃ ናቸው። የዚህ ዘገባ ዝርዝር ከዓለም ዜና በኋላ ይቀርባል። በስር የሚገኙት አቶ ታዬ ደንዳ ሁለት የመንግስት ባለስልጣናትን በምስክርነት ፍርድ ቤት አቀርበዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ በቅንብሩ አብሮኛል። ለዜናው አስማማየ ነው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንደዚህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩ ዘገባዎች ወደ አስማማው።
ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን። የምሽቱን ካለም ዙሪያ የተሰባሰቡ ዜናዎችን የማቀርብላችሁ አስማማየ ነኝ። ከሰሜን ጎንደር ዞን አልሟጭ የስደተኞች ካምፕ 5 የኤርትራውያን ስደተኞች በአማራ ክልል ጸጥታ ኃይሎች መታሰራቸው ተገለጸ። በሰሜን ጎንደር ዞን ከሚገኘው የአልሟጭ የስደተኞች መጠለያ ካምፕ 5 የኤርትራውያን ስደተኞች በአማራ ክልል ጸጥታ ኃይሎች መታሰራቸውን ቪኦኤ ያነጋገራቸው ማኞች ተናግረዋል። አክለውም ኤርትራውያኑ ስደተኞች በአሁኑ ወቅት ከአልሟጭ ካምፕ 2 ኪሎ ሜትር ርቀት ላይ በሚገኘው ዳባት ከተማ በሚገኝ እስር ቤት ታስረዋል ብለዋል። ለደነሱ ሲባል ስሙ የማይገለጸው ለታሰሩት ስደተኞች ቅርብ የሆነ ምንጭ እንዳለው ስደተኞች የተያዙት ባለፈው ሳምንት ማክሰኞ ዕለት ዳባት ከተማ ከሚገኘው የስደተኞች ጉዳይ መስሪያ ቤት ሲወጡ ነው። መረጃዎችን የሚመለከቱ ጉዳዮችን ለማጣራት በሚል ወደ ጽፈት ቤት ተጠርተው ሲወጡ ፖሊስ በቁጥጥር ስር አውሏቸዋል ሲል ምንጭ አክሎ አመልክቷል። ስሙ የማይገለጽ ሌላ የታሳሪ ባለቤት ለቪኦኤ በሰጠችው ቃል ባለቤቷ ባለፈው ሳምንት ረቡዕ ዕለት ዳባት ውስጥ መታሰሩን ገልጻ በምን ምክንያት እንደታሰረ ለማወቅ ያደረገችው ሙከራ እንዳልተሳካ ተናግራለች። የእስር ቤቱ ሁኔታ አስከፊ መሆኑን የተናገረው ስሙ እንዳይገለጽ የጠየቀ ስደተኛ በበኩሉ ኢስማኤል አህመድ፣ ፍሳይ ኪዳኔ፣ አብዱ አህመዲን፣ መሰረት ገብረስላሴና አታክልቲ ኃይሌ እንደሚባሉ የገለጻቸው የታሰሩ ስደተኞች ፍርድ ቤት አለመቅረባቸውን አመልክቷል። አልሟጭ ስደተኞች መጠለያ ካምፕ የሚገኝበት የጭላ ቀበሌ አስተዳዳሪ ምናለ ግብነህ ስለ ስደተኞቹ እስር መረጃ የለኝም ብለዋል። ሆኖም አንዳንድ ስደተኞች ህገወጥ የሰው ዝውውርና ዝርፊያ የመሳሰሉ ወንጀሎች ውስጥ በመሳተፍ ወይም ከአማራ ክልል ለመውጣት በሚደረጉ የተቃውሞ ሰልፍ እንዲካሄድ በመቀስቀስ ተግባር የሚወነጀሉ አንዳንድ ስደተኞች አሉ ብለዋል። ሆኖም የታሰሩ ስደተኞች ከተቀሷቸው አድራጎቶች ጋር ግንኙነት አላቸው ወይ የሚለውን ባለስልጣኑ ማረጋገጫ አልሰጡም። የመንግስታት ድርጅት የስደተኞች ኮሚሽን UNHCR በበኩሉ በጽሁፍ በሰጠው ምላሽ ከአለማጭ ካምፕ 5 ስደተኞች ለስደተኞችና ለጥገኝነት ጠያቂዎች ያልተፈቀደ እንቅስቃሴ በማድረግ ተወንጅለው መታሰራቸውን እናውቃለን ብሏል። ትክክለኛ የፍርድ ሂደትና የህግ ጥበቃ እንዲረጋገጥላቸው የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት መጠየቁን ገልጾ ሂደቱንም በቅርበት በመከታተል ላይ እንደሚገኝ አስታውቋል። ከመለከታቸው የመንግስት ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ አልሳካም። ዘገባው የገብረ ሚካኤል ገብረ መድን ነው። በትግራይ ክልል ጊዜያዊ አስተዳደር ስር የሚገኙ አንድ ኃላፊ መኪናቸው ላይ ጥቃት እንደተሰነዘረባቸው ገለጹ። በትግራይ ክልል ጊዜያዊ አስተዳደር ስር የክልሉ ማዕከላዊ ዞን ዋና አስተዳዳሪ አቶ ሰለሞን ማሾ እሁድ ህዳር 8 ቀን 2017 ዓ.ም ከአክሱም ወደ መቀለ እየተጓዙ በነበረበት ወቅት ማይቀናጥላ በተባለ አካባቢ በተከፈተባቸው ተኩስ ተሽከርካሪያቸው ላይ ጉዳት መድረሱን ተናግረዋል። አቶ ለሞን ጥቃቱ በመኪናቸው ላይ መረሱና ጉዳቱንም በፎቶ ማስረጃ አስደግፈው እንደያዙት ለአሜሪካ ድምጽ ገልጸው ለተጨማሪ ጥያቄዎቻችን መልስ ከመስጠት ተቆጥበዋል። የማይቅናጣል ወረዳ አስተዳዳሪ አቶ ገብረ ተክለ ሃይማኖት ጉዳዩን ከወረዳው የጸጥታ ፖሊስ አባላት ማጣራታቸውን ገልጸው መረጃው ከእውነት የራቀ ነው፣ የተኮሰበትም ሰው የለም ብለዋል። ከክልሉ ጸጥታና ሰላም ቢሮ እንዲሁም የኮሚኒኬሽን ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዘገባው የሙልጌታ ጽባ ነው። ባይደን አማዞንን በመጎብኘት የአየር ንብረት ለውጥ ትግል ቅርሳቸውን አከበሩ። ትላንት እሁድ በብራዚል ታሪካዊ ጉብኝት ያደረጉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአስተዳደር ዘመናቸው የአማዞን ደንን የጎበኙ የመጀመሪያው የአሜሪካ ፕሬዚዳንት ሆኗል። ጉብኝታቸውን ዋይት ሀውስ ፕሬዚዳንቱ የአየር ንብረት ለውጥን በመታገል ያበረከቱ ክንዋኔ ታሪክ የተከበረበት ጉዞ ሲል ገልጾታል። ትላንት ከዓለም ግዙፉ የአማዞን ደን መግቢያ ላይ የሚገኘው አማዞኒያ ክፍለ ግዛት ዋና ከተማ ማናውስ የገቡት ባይደን በእርሳቸው አስተዳደር ዩናይትድ ስቴትስ ለዓለም አቀፍ የአየር ንብረት ለውጥ ፋይናንስ በየዓመቱ 11 ቢሊዮን ዶላር ለመስጠት ያላትን ግብ አሳክታ ማለፏን አመልክተዋል። ባይደን በንግግራቸው ዓለማችን ለመጠበቅ የምናደርገው ትግል ለቀጣይ ትውልዶች የሚተርፍ ትግል ነው ያሉት ጆ ባይደን፣ ይህ በአገሮቻችን በጠቅላላና በሰው ዘር በሙሉ ላይ የተጋረጠ ብቸኛው የሕልውና አደጋ ሊባል ይችላል ብለዋል። የአማዞኒያ ዋና ከተማ ማናውስ የምትገኘው የእስያ ፓስፊክ የኢኮኖሚ ጉባኤ አስተናጋጅ በሆነችው በፔሩ ዋና ከተማ ሊማና የደቡብ 20 የመሪዎች ጉባኤ አስተናጋጇ ሪዮ ዲ ጄኔሮ መሃል ሲሆን የዩናይትድ ስቴትሱ ፕሬዚዳንት ባደረጉት አጭር ቆይታ ዩናይትድ ስቴትስ ለበርካታ የአየር ንብረት መርሃ ግብሮች የመደበቻቸውን ወጪዎች ይፋ አድርገዋል። ለአማዞን ደን ጥበቃ ፈንድ 50 ሚሊዮን ዶላር መመደቡን አስታውቋል። ከአካባቢው ነባር ማህበረሰብ መሪዎች ጋር የተወያዩት ባይደን ደኑን በሄሊኮፕተር እየተዘዋወሩ ጎብኝተዋል። በኢፔክና ቡድን 20 ጉባኤ ላይ የተገኙትና ማንነታቸው እንዳይገለጽ የጠየቁ በርካታ የዲፕሎማሲ ምንጮች በቀጣዩ የፕሬዚዳንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ የአየር ንብረት ጉዳዮችን በሚመለከት የምታደርጋቸው ጥረቶች በእጅጉ መቀነሳቸው አይቀርም የሚል ስጋት እንዳላቸው ተናግረዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከታጩት ዋና ዋና የካቢኔ ተሿሚዎች መካከል ሁለቱ ከወሲባዊ ወንጀሎች ጋር በተያያዙ ውዝግቦች የተጠመዱ መሆናቸው ተመላክቷል። ትራምፕ ለመከላከያ ሚኒስትርነት ያጯቸው የቀድሞ የፎክስ ኒውስ ቴሌቪዥን አቅራቢ ፒት ሄግሴት እና ጠቅላይ አቃቢ ሕግ እንዲሆኑ የመረጧቸው የቀድሞ የዩናይትድ ስቴትስ ምክር ቤት አባል ማት ጌትዝ ከወሲባዊ አድራጎት ወንጀሎች ጋር በተያያዙ ውዝግቦች የተጠመዱ ሲሆኑ ሹመታቸው በሕግ መወሰኛው ምክር ቤት መጽደቅ ላይ እክል ሊፈጥር እንደሚችል ተመላክቷል። ለመከላከያ ሚኒስትር የታጩት የ44 ዓመቱ ፒት ሄግሴት እንደ አውሮፓውያን አቆጣጠር በ2017 ዓ.ም በወሲባዊ ጥቃት ለወነጀለቻቸው ሴት መጠኑ ያልተገለጸ ገንዘብ መክፈላቸውን በሳምንቱ መጨረሻ ጠበቃቸው ቲም ፓርላቶር ገልጸው መሰረተ ቢስ ያሉት ውንጀላ አደባባይ እንዳይወጣም ለመከላከል መሆኑንም አስረድተዋል። የ42 ዓመቱ ማት ጌትዝ ደግሞ በተወካዮች ምክር ቤት አባልነት አራተኛው የሆነውን የሁለት ዓመት ዘመን እያጠናቀቁ ሳሉ ባለፈው ሳምንት በድንገት ስራቸውን ለቀዋል። ጌትዝ ከምክር ቤት አባልነት የለቀቁት ከ17 ዓመት ልጃገረድ ጋር ወሲባዊ ግንኙነት በመፈጸምና በድብቅ ሱስ አስያዥ መድኃኒቶች በመውሰድ በቀረቡባቸው ውንጀላዎች ዙሪያ የምክር ቤቱ የሥነ ምግባር ኮሚቴ የከፈተውን ምርመራ ሊያጠናቅቅ ጥቂት ቀናት ሲቀሩ መሆኑን ተመላክቷል። አንዳንድ የምክር ቤቱ አባላት ጌትዝ በወሲባዊ ድርጊት በተሰማሩባቸው ሁኔታዎች ራቁት የተነሱት ፎቶዎችን ምክር ቤቱ አዳራሽ ውስጥ ለሰዎች ሲያሳዩ ነበር ብለው ተናግረውባቸዋል። ጌትዝ ክሱን ያስተባበሉ ሲሆን የፌዴራል መንግስት ባለስልጣናትም ክስ እንደማይመሰርቱባቸው በዚህ ዓመት አስታውቀው እንደነበርም አይዘነጋም። የፒት ሄግሴት ጠበቃ በበኩላቸው ካሊፎርኒያ ውስጥ ከተካሄደ የሪፐብሊካን ፓርቲ የሴቶች ዝግጅት በኋላ በሆቴል ክፍላቸው ከሴቶች ጋር የነበረው ወሲባዊ ግንኙነት የተፈጸመው በሁለቱም ፍላጎት ነው ብለዋል። በሊባኖስ ዋና ከተማ ቤይሩት ማዕከላዊ አካባቢ ትላንት በደረሱ የአየር ጥቃቶች የሂዝቦላ ዋና ቃል አቀባይን ጨምሮ 6 ሰዎች መገደላቸውን ተከትሎ ዛሬ ሰኞ የከተማዋ ትምህርት ቤቶች መዘጋታቸው ተዘግቧል። በጥቃቶቹ ምክንያት የትምህርት ሚኒስቴሩ ቤይሩት ውስጥ የሚገኙ ትምህርት ቤቶችና የከፍተኛ ትምህርት ተቋማት ለሁለት ቀናት እንዲዘጉ መወሰኑን ገልጸዋል። ራስ አልናባ የተባለው የቤይሩት አካባቢ የሂዝቦላ ቃል አቀባይ መሐመድ አፊፍ እና ሌሎች 3 ሰዎች መገደላቸውንም ሂዝቦላና እስራኤል የጦር ኃይል አስታውቀዋል። እስራኤል ለወትሮው ግልጽ የሆነ ወታደራዊ ሚና የሌላቸውን የሂዝቦላ ከፍተኛ ባለስልጣናት አዘውትራ ኢላማ የማታደርግ ሲሆን በአየር ጥቃቶቿም በአብዛኛው የምታነጣጥረው ሂዝቦላ ታጣቂዎች በብዛት የሚገኙባቸውን የቤይሩት ደቡባዊ ዳርቻ ሰፈሮች መሆኑን ሮይተርስ በዘገባው አመልክቷል። ሁሉም የእስራኤል መከላከያ ኃይሎች ባወጣው መግለጫ የሂዝቦላ ቃል አቀባዩን የገደለው ጥቃት በደንበኛ የስለላ መረጃ ተመስርቶ የተወሰደ እርምጃ ነው ብሏል። ይበንድ እንዳለ ጋዛ ካኒዩኒስ ውስጥ እስራኤል በተፈናቃዮች መጠለያ ድንኳን ላይ ዛሬ ለይት ባደረሰችው ጥቃት ሁለት ሕፃናትና ወላጆቻቸው መግደሏን የፍልስጤም ባለሥልጣናት አመልክተዋል። የጋዛ ዝባዊ መከላከያ ተቋም ትላንት ውድ ባወጣው መግለጫ እስራኤል ቤት ላህላ በተባለው ሰፈር የሚገኝ የመኖሪያ ሕንፃ ላይ ባደረሰችው የአየር ድብደባ ሕፃናትን ጨምሮ 34 ሰዎች መግደሏን አመልክቶ ብዛት ያላቸው ሰዎች ያሉበት ሁኔታን አለመታወቁን አመልክቷል። አድማጮቻችን፣ ከምሽቱ የዓለም ዜናዎች እነዚህ ይመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። ለቀሪ ዝግጅቶች ወደ ስመኝሽ ልመልሳችሁ።
አስማማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 9 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
አንጎል ፍጥነት በመለከት በ9 ቀን ውስጥ የተደረገው የሰውነት እንቅስቃሴ የአንጎል ፍጥነታቸው የ40 አመት ሰው ከሆነ ልክ እንደ 36 አመት ሰው የአንጎሉ ፍጥነት የሰራው እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሔቱም አናልስ ኦፍ ቢሄቪራል ኒውሮሎጂ ክብር ያለው መጽሔት ነው።
የሰማችኋቸው ፕሮፌሰር ዮናስ እንዳለ ገዳ ይባላሉ። የነርቭና የአይምሮ ሐኪም ናቸው። የእግር ጉዞ ማዘውተር ለአንጎል ጤና በሚያስገኘው ጠቀሜታ ዙሪያ የባለሙያ ማብራሪያ ሊሰጡን በሁለተኛው አጋማሽ ተመልሰው ይመጣሉ። ከቀናባሪ ንጉሱ ታምሬ ጋር ሳስተናግዳቸው የማመሸው ስመኝሽ የቆየ ነኝ። የማህበራዊና ዌብ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። በእስር ላይ ሆነው የቀረበባቸውን ክስ በመከታተል ላይ የሚገኙት የቀድሞ የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ በፌደራል ከፍተኛ ፍርድ ቤት በነበራቸው የመከላከያ ምስክር የማስደመጥ ሂደት ሁለት ከፍተኛ የመንግስት ባለስልጣናትን በመከላከያ ምስክርነት አቅርበዋል። ገልሞ ዳዊት ተጨማሪ አለው።
ባለፈው አመት ታህሳስ 1 ቀን 2016 ዓ.ም በቁጥጥር ስር ውለው የሰላም ሚኒስትር ዴታ ሆነው ኢትዮጵያን ለማፍረስ ከመንቀሳቀሱ ጸረ ሰላም ኃይሎች ጋራ በመተባበር ለጥፋት ተልዕኮ በቡድን ተንቀሳቅሰዋል በሚል ክስ ተመሰረተባቸው አቶ ታዬ ደንዳ የመከላከያ ምስክሮቻቸውን ቃል ለፍርድ ቤት ማስደመጥ ጀምረዋል። በዛሬ ችሎት ለምስክርነት የቆጠሯቸው የሰላም ሚኒስትር አቶ ብናልፍ አንዳለምና የኢትዮጵያ ፌደራል ፖሊስ ምክትል ኮሚሽነር ምላኩ ፈንታ ባልቻ አቶ ታዬ የደህንነት ስጋት እንደነበረባቸው እንደሚያውቁ መስክረዋል። አቶ ታዬ በሕጋዊ መንገድ የጦር መሳሪያ ስለመያዛቸው ግን እንደማያውቁም አብራርተዋል። ዛሬ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሕገ መንግስትና ሕገ መንግስታዊ ስራ ችሎት የቀረቡት አቶ ታዬ ደንዳ የቆጠሯቸው ሁለት ምስክሮች ያስረዱልኛል ያሉትን የፍሬ ነገር ጭብጥ ለፍርድ ቤት አስቀድመው አስረድተው ነበር። አቶ ታዬ ሕገወጥ የጦር መሳሪያ በመያዝ ክስ እንደቀረበባቸው አስተዋውሰው የተጠቀሰው የጦር መሳሪያ ከታጣቂዎች በርሳቸውና ቤተሰባቸው ላይ ሊሰነዘር ይችላል ካሉት የግድያ ጥቃት ለመከላከል ያገኙት መሳሪያ እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በመጡበት አመት በ2010 ዓ.ም ሰኔ አካባቢ ኦነግና ወያኔ ሲሉ የጠሩት ቡድን አቶ ታዬ ደንዳ ለግድያ እንደሚፈልጓቸው መናገራቸውን አቶ ታዬ ለፍርድ ቤቱ በአስረጅነት አቀርበዋል። አቶ ታዬ አክለው በ2014 ዓ.ም በከረዩ አባገዳዎች ላይ የተፈጸመው ጥቃት በመንግስት ኃላፊዎች የተቀነባበረ ነው የሚል አስተያየት በመስጠታቸው ምክር ቤት ውስጥ ሐሳባቸውን እንዳይሰጡ መከልከላቸውን ተናግረዋል። 3 ጊዜም ፖለቲካዊ ግድያ ሲሉ የጠሩት የግድያ ሙከራ እንደተፈጸመባቸው ለፍርድ ቤቱም ተናግረዋል። በክሱ ላይ የቀረበው ህገወጥ የጦር መሳሪያ ራሳቸውንና ቤተሰባቸውን ከአደጋ ለመከላከል በ2015 ዓ.ም ያገኙ እንደሆነም አስረድተዋል። መጀመሪያ የምስክርነት ቃላቸውን የሰጡት የፌደራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ባልቻ አቶ ታዬ ደንዳ የደህንነት ችግር እንዳለባቸው ገልጸውላቸው እንደነበረ ተናግረው፣ ነገር ግን ኃላፊነታቸው ከሚኒስትር ዝቅ ያለ በመሆኑ ጥበቃ እንዲደረግላቸው ህግ እንደማይፈቅድ አስረድተዋል። አክለውም በተከሳሹ ቤት ተገኘ ስለተባለው የጦር መሳሪያ የሚያውቁት ነገር እንደሌለም ገልጸዋል። የሰላም ሚኒስትሩ አቶ በናልፍ አንዳልምም ስለ ጦር መሳሪያ መታጠቅ ከተከሳሹ ጋር ያወሩት ነገር እንደሌለ ለፍርድ ቤቱ አስረድተዋል። ሁለቱም ምስክሮች አቶ ታዬ ደንዳ የደህንነት ስጋት እንደነበረባቸው ብቻ እንደሚያውቁ ገልጸው ምስክርነታቸውን ሰጥተዋል። አቃቤ ለምስክሮቹ መስቀለኛ ጥያቄም አቀርበዋል። የሀገር አቀኝ ክርክሩን ሲያዳምጥ የቆየው ፍርድ ቤቱም የማጣሪያ ጥያቄዎችን አቀርበዋል። ፍርድ ቤቱም በቀጣይ ቀሪ 3 ምስክሮችን ለማዳመጥ ለህዳር 17 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ችሎት በቀሪ ምስክሮች ዝርዝር ውስጥ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ ባላፍነት መካተታቸው ፍርድ ቤቱ ተቆሞ ነበር። አቶ ታዬ ደንዳ ከዚህ ቀደም በነበረው ችሎት ጠበቃ እንዳይወክላቸው የሀገሪቱ ደህንነት መስሪያ ቤት ጠበቆችን አስፈራርቶብኛል በሚል አቤቱታ ማቅረባቸው ይታወሳል። ዛሬም ከችሎቱ ፊት ቀርበው የተከራከሩት ከጠበቃ ውጪ ነው። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ከተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁ የሰኞ ምሽት ስርጭታችን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔ መጽሔት እናልፋለን። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አዲስ ስራ አስፈጻሚ መረጡ። 5 ፓርቲዎች ምርጫውን እንደማይቀበሉ አስታውቀዋል። የጋራ ምክር ቤቱ ቅዳሜና እሁድ ባደረገው ጠቅላላ ጉባኤ አዲስ የስራ አስፈጻሚ ኮሚቴ መምረጡንና የምክር ቤቱን መተዳደሪያ ደንብ ማጽደቁን ዋና ጸሐፊው አቶ ደስታ ድንቃ ተናግረዋል። ከዚህ ቀደም የስራ አስፈጻሚው ስልጣን በማብቃቱ ምርጫ ቦርድ ጉባኤ እንዲጠራ የጠየቁ 6 ፓርቲዎች በበኩላቸው ባለፉት ቀናት 2 ቀናት ውስጥ በተካሄደው ጉባኤ የተላለፉ ውሳኔዎችን አንቀበልም ማለታቸውን የኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ገልጸዋል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዳር 7 እና 8 ቀን 2017 ዓ.ም ተመረጠ። በአዲስ አበባ ከተማ መደበኛ ጠቅላላ ጉባኤ በማካሄድ የሥራ ጊዜው በተጠናቀቀው የሥራ አስፈጻሚ ምትክ 7 አባላት ያሉት አዲስ ሥራ አስፈጻሚ ኮሚቴ መምረጡን አስታውቋል። የጋራ ምክር ቤቱ ባወጣው መግለጫ የምክር ቤቱን መተዳደሪያ ደንብ ማጽደቁንም ገልጿል። ይሁን እንጂ ነባሩ ሥራ አስፈጻሚ የአንድ ዓመት ስልጣኑ ካበቃ በኋላ ጉባኤ መጥራት እንደማይችል በመጥቀስ ምርጫ ቦርድ ጣልቃ ገብቶ አስቸኳይ ጠቅላላ ጉባኤ በመጥራት የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥ ከዚህ ቀደም የጠየቁ 5 ፓርቲዎች የአሁኑን ውሳኔም እንደማይቀበሉ አስታውቀዋል። ከነዚህ መካከል ኢሃፓ፣ ኦፌኮ፣ ኦነግና ህብር ኢትዮጵያ በጋራ መግለጫ ያወጡ ሲሆን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት የፓርቲዎቹን የተቃውሞ ምክንያት አስረድተዋል።
በእኛ አተይ ይሄ የጋራ ምክር ቤት ስብሰባ ህገወጥ ነው፣ ተቀባይነትም የለውም። ስብሰባውም ላይ አልተገኘንም። በተለይ በኢሃፓ፣ በኦነግ፣ በኦፌኮ፣ በህብር ፓርቲ እንዲሁም ሌላ አንድ የሲዳማን ፓርቲ አለ። በእነዚህ ፓርቲዎች ምንም ተቀባይነት የሌለው ህገወጥ የሆነ ጉባኤ ነው። ምክንያት ከዚህ በፊት እንደሚታወቀው ለምርጫ ቦርድ ጊዜ ያለፈበት ለአንድ አመት ሙሉ ምንም ስራ ያልሰራ ያለ ምንም ምክንያት ጊዜውን አራዝሞ በመሄዱ እኛ ለምርጫ ቦርድ ጻፍን። ምርጫ ቦርድ ደግሞ የሁላችንም ኃላፊ ስለሆነ ራሱ ጠርቶ ራሱ እንዲመራው እና እንዲያድነው ይሄንን ምክር ቤት እየሄደበት ካለው የተሳሳተ እንቅስቃሴ እያልን በዚህ እየተንቀሳቀስን ባለንበት ሰዓት በመሀል እንኳን ለማነጋገር እንኳን ሙከራ አላደረጉም። ምርጫ ቦርድ ደግሞ እስካሁን ገና አልጨረሰም፣ ወደ ህግ ክፍል ተመርቷል የሚል ምላሽ ነው የሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ ሰምተን ቀጣይ የምንወስዳቸውን እርምጃዎች ለኢትዮጵያ ህዝብ የምናሳውቅ ይሆናል።
የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ባቋቋመው አዲስ ስራ አስፈጻሚ ኮሚቴ ውስጥ በዋና ጸሐፊነት የተመረጡት የቀድሞ ሰብሳቢ አቶ ደስታ ዲንቃ በበኩላቸው ጠቅላላ ጉባኤ የሚካሄድበት ትክክለኛ ጊዜ በህግ አለመደንገጉንና ጉባኤው የተጠራበትን መንገድ ከእስካሁኑ ልምድ የተለየ እንዳልሆነ በመግለጽ ክሱን እንደማይቀበሉ አብራርተዋል።
የጋራ ምክር ቤቱ ስራ አስፈጻሚ ወይም ደግሞ ስራ አስፈጻሚን ለመምረጥ የጠቅላላ ጉባኤ የሚያካሄደው ልክ በቀናቱ ላይ ነው ወይስ አይደለም የሚለው ልምዳችን፣ ታሪካችን የሚያሳየው ለምሳሌ ለስድስት ወራት ተብለው ተሰይሞ የነበረው ከአንድ አመት በኋላ ነው የጋራ ምክር ቤት ስብሰባ የተካሄደው። እኔ ሰብሳቢነት የተረከብኩበትም ወደ 3 ወር በሚጠጋ ቆይቶ ነው ተከላላ ጉባኤ እየተካሄደው። ስለዚህ በቀናቱ መደረግ አለበት ተብሎ በደንባችን በሕጋችን ተደንግጎ የተጣሰ የደንብ አልነበረምና ሁለተኛ የምርጫ ቦርድ የሚጠራበት አግባብ የለም። ይሄ የፖለቲካ ፓርቲዎች አቅደውና ተስማምተው ያደረጉት ሰሩት የገነቡት ቤት ነው እንጂ የምርጫ ቦርድ ምንም አይደለም። ስለዚህ ይሄ ወደ ቢሮ መጥተው ውይይት ያደረገው ነገር የለም። የሕግ ምክንያት ወይም የድንብ ምክንያት ምን እንደሆነ አልተረዳንም። ምንም እንደሰብሳቢነትም አልተረዳውም። እንዲሁ ሕግ ባለሙያነትም አልተረዳውም።
ሌላው ውዝግብ የፈጠረው ጉዳይ የብልጽግና ፓርቲ በስራ አስፈጻሚ ውስጥ ለምርጫ ሳይቀርብ በቋሚ አባልነት እንዲወከል በመተዳደሪያ ደንቡ ላይ መጠቀሱ ሲሆን፣ ይህን የተቃወሙ ፓርቲዎች ብልጽግና ከሌሎች ፓርቲዎች የተለየ እድል ሊሰጠው አይገባም ባይ ናቸው። ጋቢ ብሉይ አብርሃም ሃይማኖት
ብልጽግና ያለ ተወዳዳሪ ይግባ የሚል ውሳኔ እንዳለ በጣም ካስገረመን ነገር አንዱ ዲሞክራሲያዊ ስርዓትን እንዲያብብ የማያደርግ የማይጠቅም ብልጽግናም እኩል ድምጽ አለው በቃል ኪዳን ሰነዳችን ላይ እንደ አንድ ፓርቲ እንጂ በተለየ ሁኔታ ስልጣን ስለያዘ ሊታይ አይገባም። ግን እንደዛም ሆኖ ሚዛን ያልጠበቀ ህግ እስከማጽደቅ ደርሰዋል።
አቶ ደስታ በሰጡን አስተያየት ገዢው ፓርቲ በቋሚነት የስራ አስፈጻሚ አባል እንዲሆን የተወሰነበትን ምክንያት አብራርተዋል።
ማንኛውም ፓርቲ ገዢ በሚሆንበት ጊዜ ገዢ ፓርቲ ያለ ጥቆማና ያለ ውይይት የጋራ ምክር ቤቱ አባል መሆን ስላለበት እና የገዢ ፓርቲ ደግሞ በስራ አስፈጻሚ ውስጥ መኖር ችግሮችን ለመፍታት አመቺ ሁኔታ ይፈጠራል ተብሎ ሙሉ ድምፅ ስምምነት ስለተያዘበት በእንደዚህ አይነት ሁኔታ ነው የተከናወነው ማለት ነው።
በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማካተት የቦርዱ ሁለት የስራ ኃላፊዎች የእጅ ስልክ ላይ ደውለን አልመለሱም። የምርጫ ህጉ አዋጅ ቁጥር 1162 ህዝባር 2011 ካስቀመጣቸው ኃላፊነት ያለባቸው የምርጫ ባለድርሻ አካላት ዝርዝር አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት ሲሆን፣ ይህ ምክር ቤት የሚመሰረተው በምርጫ ሂደት በሚነሱ ልዩ ልዩ ጉዳዮች ላይ በመወያየት ችግሮችን ለማቃለል እንደሆነ ተመልክቷል። ይህንን ተፈጻሚ ለማድረግ መጋቢት 5 ቀን 2011 ዓ.ም 116 የፖለቲካ ፓርቲዎች የጋራ ምክር ቤቱን የአሰራር ደንብ ለመወሰን የቃል ኪዳን ሰነድ ፈርመዋል። 11 ፓርቲዎች በቅርቡ መታገዳቸውን ተከትሎ የጋራ ምክር ቤቱ በአሁን ወቅት 56 የሚጠጉ ፓርቲዎችን በአባልነት ያቀፈ ሲሆን ከነዚህ ውስጥ 44ቱ ባለፉት 2 ቀናት በተካሄደው ጉባኤ ማጠቃለያ ላይ ተገኝተው ድምጽ መስጠታቸውን አቶ ደስታ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
መቀመጫቸውን በውጭ ሀገር ያደረጉና በኢትዮጵያ ቋንቋ የሚያሰራጩ መደበኛ የመገናኛ ብዙሃን መንግስት የሚወስደውን እርምጃ ሲቪሎች ላይ የተወሰደ እርምጃ አድርገው ያቀርባሉ ሲል የኢትዮጵያ መንግስት ክስ አሰማ። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ባለፈው ቅዳሜ በሰጡት መግለጫ መንግስት እየወሰደ ነው ያሉትን እርምጃ የተመጣጠነና የታቀደ ሲሉ ገልጸዋል። የመገናኛ ብዙሃኖቹን በስም ያልጠቀሱት ሚኒስትሩ ማብራሪያቸው የትኛውን እርምጃ መሰረት እንዳደረገም በግልጽ አላስቀመጡም። አስማማየ ነው ዝርዝሩን ይዟል።
የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከትላንት በስቲያ ቅዳሜ ህዳር 7 ቀን 2017 ዓ.ም ምረት ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን በኢትዮጵያ ቋንቋ የሚያሰራጩ መደበኛ የሚዲያ ተቋማት በአማራ ክልል መንግስት ጽንፈኛ ሲል በጠራው አካል ላይ እየወሰደ ያለውን እርምጃ በንጹሃን ዜጎች ላይ እንደተወሰደ አድርገው መዘገባቸው ተቀባይነት የለውም ብለዋል። ሚኒስትሩ በማብራሪያቸው የመገናኛ ብዙሃን ስም አልጠቀሱም። የትኛውንም እርምጃ መሰረት እንዳደረገም በግልጽ አላስቀመጡም።
በውጭ ሀገሮች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደል የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ የሚወስደውን እርምጃ ንጹሐን ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሐንን የገደሉ፣ ያገቱ፣ የዘረፉ፣ ለበሽታ እንዲጋለጥ ንብረትና ሀብት የሚያወጣ አካልን ንጹሕ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም፣ ተቀባይነትም የለውም። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል።
እርሳቸው የሚበሉ እንጂ ባለፈው ሳምንት የአሜሪካ ድምጽ ያነጋገራቸው በሰሜን ጎጃም ዞን ደዋ ቸፈር ወረዳ ዝብስ ተብላ በምትጠራ ቀበሌ የአርጌ አካባቢ ነዋሪዎች ጥቅምት 26 2017 ዓ.ም ደርሷል ባሉት የድሮን ወይም የሰው አልባ አውሮፕላን ጥቃት ከ43 በላይ የሚሆኑ ንጹሃን መገደላቸውን ተናግረዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የገለጸ አንድ አስተያየት ሰጪ በለቱ በአንድ የገበያ ማዕከል፣ በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸመ የድሮን ጥቃት መመልከቱን አስታውቋል። በቅድሚያም የጤና ጣቢያውና የገበያ ማዕከሉ መመታታቸውንም ለአሜሪካ ድምጽ ገልጾ ነበር።
በዛን ሰዓት ሰው ቆሞ ራሱን የሚያደሳቀል ነበር። ራስ በራሱ ራሱን ለማውጣት ነው የሚሮጥ። እኔ ጠገብ እንኳን ወደ 8 የሚሆን አሳደር ተመጣለ ለቤተክርስቲያን ሲመለስ እኔ ነበርኩበት ላይና እኔ ገበያው አካባቢ ነበርኩ። ከቤተክርስቲያኑ ገበያው 100 እርምጃ እንደዛ ይሆናል በቃቱ። ከቤተክርስቲያኑ ወጣን ከበን እየተመለስን ነበር እና ወደ 13 14 እንሆናለን። ወደ 7 አካባቢ ነው 6 ወይ 7 አካባቢ ነው የተረፍነው። ቤተክርስቲያን ጠዋት እየተመለስን ነበር። ነጭ ልብስ ለበሳችሁ ነው የመጣችሁ ምናምን አሉ። ነጭ ልብስ ጎር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው እንግዲህ ተማሪም ስለሆነ እንደለበስ ነው የሚያወጡት።
የአሜሪካ ድምጽ በለቱ አንድ የጤና ጣቢያ ባለሙያን ጨምሮ 5 የአካባቢ ነዋሪዎችን አነጋግሮ ነበር። ሌላው በተመሳሳይ ምክንያት ስማቸው እንዳንጠቅስ የጠየቁን አንድ የዝብ ጤና ጣቢያ ሰራተኛ መሆናቸውን የገለጹልን ግለሰብ ተመለከትኩ ያሉትንም አስረድተውን ነበር።
የመጀመሪያ መነሻው የሆነ ድምጽ ነው የተሰማን። መጀመሪያ የወደቀው ሚኑት ከኳስ ሜዳው ላይ ነው ሚኑት። ከዛ በኋላ ምክትል ገበያ ይጦታል። አሁንም የሆነ ድምጽ ተሰማንና ከተወሰነ ደቂቃ ከጤና ተቋሙ ላይ ጣለ። ደግሞ ተቋሙ ላይ ሲትል መካከል ላይ የእናቶች ክላስ አለ። ጥንገባ ሁሎችን ገሏቸዋል። እንዳለ ሁሎች ሁለት ልብስ ብሏል። እንዳለ አስተማሚው አለ። 7 ማች ናቸው። 5 እናቶች፣ 2 አስተማሚዎች። በጥቅሉ ወረ 7 አካባቢ ሰው እዛው አንዷ ሩም ላይ ወጥቷል።
የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በአማራ ክልል መንግስት እየተወሰደ ያለው እርምጃ የተመጣጠነና የታቀደ ነው ብለዋል።
በአማራ ክልል የሚንቀሳቀሰው ጽንፈኛ ኃይል ሁከት መፍጠር ከጀመረ ጊዜ አንስቶ የክልሉ የትምህርት ሁኔታ እጅግ አስቸጋሪ ቅርቃር ውስጥ ገብቷል። እንደ ወባና ኮሌራ ባሉ አካባቢ ወለድ ወረርሽኞች የሚጠቃ አካባቢ በክልሉ በተደረጉ ጥረቶች የጠፉ የነበሩ እነዚህ ቀጣፊ በሽታዎች የመከላከል ስራውን እንዳይሰራ ጽንፈኛ ኃይሉ በማወቁ የሕክምና ባለሙያዎች በመግደሉና በመገቱ ምክንያት ህዝቡ ለከፍተኛ የጤና ችግር ተዳርጓል። በቅርቡ የአማራ ክልል በ80 ከተሞች ከህዝቡ ጋር ባደረገው ውይይትም በእነዚህ ጉዳዮች ላይ መግባባት የተፈጠረበትና ህዝቡም እነዚህን ችግሮች ከመንግስት ጎን ቆሞ ለመፍታት ቃል የገባበት በመሆኑ ይህን አጠናክሮ መቀጠል ይገባዋል።
የተለያዩ የሰብአዊ መብት ተሟጋች ድርጅቶች በተለያየ ጊዜ በአማራ ክልል በንጹሃን ዜጎች ላይ እየደረሰ ያለውን ጥቃት ማውገዛቸው ይታወሳል። በመንግስት በጀት የሚንቀሳቀሰው በሕዝብ ተወካዮች ምክር ቤት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን መስከረም 26 ቀን 2017 ዓ.ም በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንዳሳሰበው ያወጣውን መግለጫ ተንተርሶ የኮሚሽኑን ተጠባባቂ ዋና ኮሚሽነር ራኬ መሰለን የአሜሪካ ድምፅ ለጠየቀው ጥያቄ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ ሲሉ ማሳሰባቸው ይታወሳል። ጽንፈኛ ሲሉ በጠሯቸው የፋኖ ታጣቂ ቡድን ላይና ከታጣቂው ጋር ግንኙነት አላቸው ባሏቸው አካላት ላይ የተጠናከረ እርምጃ መጀመሩን መስከረም 21 ቀን 2017 ዓ.ም የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታውና የአገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ መግለጻቸውም ይታወሳል። በአሜሪካ ድምፅ ዘጋቢዎች የተጠናቀረው ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ተመራጩ ፕሬዝዳንት ዶናልድ ትራምፕ ስልጣን ለመረከብ እየተዘጋጁ ባሉበት ወቅት ስልጣንን ከተሰናባቹ ወደ አዲሱ አስተዳደር የማሸጋገሩ ሂደት ከብርቱ ጥንቃቄ ጋር በቅንጅት እየተካሄደ ነው። ባለሙያዎች የፌዴራል መንግስት በአሜሪካ ዲሞክራሲ ውስጥ ወሳኝ ለሆነው ለዚህ ጊዜ እንዴት እንደሚዘጋጅ ሐሳባቸውን አካፍለዋል። የአሜሪካ ድምጽ ዘጋቢ ሳሌም ሰለሞን ተጨማሪ አላት።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ያለምንም እንከን የሚካሄድ የሽግግር ወቅት መሆኑን ይናገራሉ። ሰላማዊ የስልጣን ሽግግር ተጠብቆ የኖረ ዘላቂ ባህል የተከበረ ቃል ኪዳንና የአሜሪካ ዲሞክራሲ አስፈላጊ አካል ነው። በዩናይትድ ስቴትስ አንድ ሰው ለፕሬዝዳንትነት ከተመረጠ በኋላ እሱ ወይም እሷ ቃለ መሐላ ከመፈጸማቸው በፊት የሚከናወኑ ብዙ ሥርዓቶች አሉ። ከምርጫው እስከ በዓለ ሲመቱ ድረስ ያለው 76 ቀን ብዙ ጊዜ ሊመስል ይችላል። ነገር ግን ከአንዱ አስተዳደር ወደ ሌላ አስተዳደር የሚደረግ ሽግግር ቀላል ነገር አይደለም ይላሉ ሚካኤል ሸርኬን። Cherkin, በብሔራዊ ደህንነት ምክር ቤት ውስጥ ያገለገሉና አሁን 14th North Strategy የተባለው ዓለም አቀፍ አማካሪ ድርጅት የፕሮግራሞች ዳይሬክተር ናቸው።
We want to make sure that the president succeeds. So if they want to review the policy, we're going to help them.
President Tusikitamma munachon kewdihu maragaget enfelgalen. Selezi policyun indegena mekelles kefellegu enye yemnaawqon bemengerna yetekenawone yallon neger bemasredat yanen indiyarugu nredachualen.
ከፕሬዝደንት ሽግግር ማዕከል ቫለሪ ስሚዝ ቦይድ ተመራጩ ፕሬዝደንት እንደ አውሮፓ አቆጣጠር እስከ ጥር 20 በይፋ ስራ ይጀምሩም እቅዱ ግን ከወዲሁ አስቀድሞ መጀመር አለበት ይላሉ።
So it is a tremendously large task and the
እጅግ በጣም ትልቅ ኃላፊነት ነው። ድርጅታችን በመጀመሪያ ያደረገው ነገር ፕሬዝዳንታዊ ጮች በመርጫ አመት የጸደይ ወቅት ያንን የቅድ ሂደት እንዲጀምሩ ለማበረታታት መሞከር ነው። በርግጥ ትልቁ ትኩረታቸው ምርጫውን በማሸነፍ ላይ ቢያደርጉም የገቡትን የፖሊሲ ቃል ኪዳን ወደ ተግባር የሚለውጡ ትክክለኛ ሰዎችን ወደ 100 ሺህ የሚደርሱ ተወዳዳሪዎች መካከል መርጦና አጣርቶ ለማውጣት የተለየ አካል ማቋቋም ይኖርባቸዋል።
የመንግስት የሥራ ኃላፊነት ቦታዎችን መሙላት ቀላል ሥራ አይደለም። ብዙዎቹ የሥራ መደቦች የሴኔቱ ምክር ቤት ይሁንታ ያስፈልጋቸዋል። ሌሎች ደግሞ ከደህንነት ክፍል የኋላ ማንነታቸው ተፈትሾ የብቃት ማረጋገጫ ማግኘት አለባቸው። ቦይድ ይህም የራሱ የሆነ ብዙ ጊዜ ይወስዳል ይላሉ።
We do see times of transition as a period of vulnerability for the nation because
የሽግግር ጊዜ ለሀገሪቱ የተጋላጭነት ጊዜ እንደሆነ አድርገን ነው የምንመለከተው። ምክንያቱም የፖለቲካ ተሽዋሚዎችና ከፍተኛ አመራሮች አንድን አስተዳደር እየለቀቁ የሚወጡበት ነው። አዳዲስ ሰዎችን ወደ ኃላፊነት በማምጣቱ ሂደት መዘግየቶች ሊኖሩ ይችላሉ። በርግጥ ይህ በግንኙነት ወይም ህጎችንና ኃላፊነቶችን በመረዳት ላይ አንዳንድ ተግዳሮቶችን ሊፈጥር ይችላል።
ዩናይትድ ስቴትስ ጆርጅ ዋሽንግተን የፕሬዝደንትነቱን ቦታ ለጆን አዳምስ በሰጡበት እንደ አውሮፓ አቆጣጠር በ1797 የተጀመረ የረጅም ጊዜ ሰላማዊ የስልጣን ሽግግር ባህል አላት። ቦይድ ለተሳካ የስልጣን ሽግግር ቁልፉ ግልጽና ውጤታማ ግንኙነት ነው ይላሉ።
So a peaceful transfer of power at its best looks like an incoming and outgoing team sharing
የተሳካ ሰላማዊ የስልጣን ሽግግር መጪውና ተሰናባቹ ቡድን መረጃን የሚያጋራ ሀገሪቱንና ዓለምን ከከባድ አደጋዎች ለመጠበቅ ተቀራርቦ እንደሚሰራ አካል ነው።
ሸርኪን ዞሮ ዞሮ በመርጫው ከመሸነፍ ይልቅ በሰላማዊ መንገድ የሚከወን ዲሞክራሲ የበለጠ አስፈላጊ ነው ሲሉ አጽንኦት ይሰጣሉ።
For democracy to function, everybody has to at a certain level understand that
ሰዎች ሁሉ ዲሞክራሲ እንዲሰራ ስርዓቱ እስካለ ድረስ ስርዓቱ ከነሱ የበለጠ አስፈላጊ መሆኑን በተወሰነ ደረጃ መረዳት አለባቸው። እርሱ የሚደግፉት ሰው በመርጫው ከመያሽነፍና ከመሸነፍ ይልቅ ስርዓቱን ጤንነት መጠበቅ አስፈላጊ ነው። በታሪክ የአሜሪካ ዲሞክራሲ ተረጋጋና ባንጻራዊነት ስኬታማ የሆነበት ጠቋሚ ምክንያት ይሄ ይመስለኛል።
ሀገሪቱ ለቀጣዩ ፕሬዝዳንታዊ በዓለ ሲመት ስትዘጋጅ የሽግግሩ ሂደት ከመጋረጃው ጀርባ ዲሞክራሲ ተግባራዊ እንዲሆን የሚሰሩ ሰዎችን ማንነት የሚያስታውስ ነው።
ሰላም ሰላሙን ቀደም ሲል ያደረሰችንን ዘገባ ያቀረበው ደረጀ ደስታ ነበር። እናመሰግናለን። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባላት ምርጫዎች አወዛጋቢ መሆናቸውን የዲሞክራቲክና የሪፐብሊካን ፓርቲ አባላቶች እየገለጹ ነው። የህዝብ ተወካዮች ምክር ቤት አፈጉባኤ የሆኑት ሪፐብሊካኑ ማይክ ጆንሰን እሁድ ዕለት ለተችቶቹ በሰጡት ምላሽ የአሜሪካ ህዝብ ነባሪያውን ሁኔታ ለመለወጥ ድምጽ መስጠታቸውን አስታውሰው አዲሶቹ የካቢኔ አባላት በምክር ቤቱ እቅና ከተሰጣቸው የሚጠበቅባቸውን ኃላፊነት እንደሚወጡ ተናግሯል። የአሜሪካ ድምጽ ቬሮኒካ ባልደራስ በዚህ ዙሪያ ደረሰችንን ዘገባ ተቀጣዩ ነው። ተመራጩ ፕሬዝዳንት ዶናልድ ትራምፕ በካቢኔያቸው ውስጥ የሚያገለግሉ ሰዎችን ቅዳሜና እሁድም መምረጥ ቀጥለው የነዳጅና ዘይት ኢንዱስትሪ አቀንቃኝ የሆኑትን ክሪስ ራይት የአሜሪካ የኃይል አቅርቦት ሚኒስትር መስሪያ ቤትን እንዲመሩ መርጠዋቸዋል። ትራምፕ ቁልፍ የሆኑ የካቢኔ ሹመቶችን የሰጡት በፖለቲካው ታማኝ ለሚሏቸው ሰዎች ነው። በተለይ ግን የምክር ቤት አባል የነበሩት ማት ጌትስ ጠቅላይ አቃቤ ሕግ ሆነው መሾማቸው አወዛጋቢነቱ ቀጥሏል። ጌትስ ባለፈው ሳምንት ምክር ቤቱን በፍቃዳቸው ከመልቀቃቸው በፊት የምክር ቤቱ የስነ ምግባር ኮሚቴ ባልተገባ ጾታዊ ግንኙነትና ህገወጥ እጽ በመጠቀም የቀረበባቸውን ክስ እያጣራ ነበር። ጌትስ የቀረበባቸውን ክስ አይቀበሉም።
ዲሞክራት ፓርቲን ወክለው በመክር ቤቱ የሚያገለግሉት አደም ሺፍ ከሲኤንኤን የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ጎሜዝ በሳቸው እይታ ለታጩበት ሚና በብቃት ማገልገል የሚችሉ አይደሉም ይላሉ።
በህፃናት ወሲብ ንግድ እጽ በመጠቀምና ምርመራን በማደናቀፍ ወንጀል የቀረበበትና በፍትህ ሚኒስቴር ውስጥ የማገልገል ልምድ የሌለው ጠቅላይ አቃቢ ሊኖረን ነው ማለት ነው።
የህግ አስፈጻሚው ምክር ቤት አባል የሆኑት ሪፐብሊካኑ ማርክ ዌይን ሙሊን በበኩላቸው ምክር ቤቱ የምርመራውን ግኝቶች ሊያይ እንደሚገባ መልክተው ከኤንቢሲው ሚት ዘ ፕሬስ ጋር በነበራቸው ቆይታ ጌትስ ሹመቱን ለማግኘት ግን እድል ሊሰጣቸው ይገባል ብለዋል።
ፕሬዚደንት ትራምፕ ማት ትክክለኛውን ስራ ለመስራት ተገቢው ሰው ነው ብለው እንደሚያምኑ አልጠራጠርም። ማት እንደሌሎች እጩዎች ይስተናግዳሉ።
በተወካዮች ምክር ቤት አናሳ ድምጽ ያለው ዲሞክራት ፓርቲ ወኪል የሆኑት ሐኪም ጄፈርስ በተመሳሳይ እሁድ ዕለት ኤንቢሲ ላይ ቀርበው ተመራጩ ፕሬዝዳንት ለካቢኔ አባልነት ባቀረቧቸውና አንዳንዶቹ ከታጩበት የሥራ ድርሻ ጋር የተገናኘ የሥራ ልምድ የሌላቸው እጩዎች ላይ ጥያቄ አንስተዋል።
ብዙ ፈተናዎች በተደቀኑበት በዚህ ወቅት አሜሪካ ማቅረብ የምትችለው አቅም ያላቸው ሰዎች እነዚህ ናቸው አይደሉም?
ዶናልድ ትራምፕን በፕሬዝዳንትነት የመረጡት አሜሪካውያን ነባራዊውን ሁኔታ እንዲቀይሩ ለሪፐብሊካን ፓርቲ ኃላፊነቱን ሰጥተዋል የሚሉት ደግሞ ሪፐብሊካኑ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ናቸው።
ማንኛውም ፕሬዝዳንት የራሱን ካቢኔ መሰየም አጀንዳውን ያስፈጽማል ብሎ የሚያስባቸውን ሰዎች የመሾም መብት አለው። እንዲመሩ ወደ ተመደቡበት ተቋማት በመሄድ ማሻሻያዎችን ያደርጋሉ።
ትራምፕ በእጩነት ያቀረቧቸው አብዛኞቹ የካቢኔ አባላት ከህግ አስፈጻሚው ፈጣን ይሁንታን ያገኛሉ ተብሎ ይጠበቃል። ተመራጩ ፕሬዝዳንት በሴኔቱ የሚገኙ ሪፐብሊካን መሪዎችን አግኝተው ፕሬዝዳንቱ የሴኔቱን ፍቃድ መጠየቅ ሳያስፈልጋቸው መሾም የሚያስችላቸው መብት እንዲፈቀድላቸውም ጠይቀዋል። በቬሮኒካ ባልደራስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ከዩናይትድ ስቴትስ ዜና ሳንወጣ ፕሬዝዳንቱ ጆ ባይደን የአየር ንብረት ለውጥን ለመዋጋት የሚያደርጉትን ጥረት ለማጉላት ትላንት እሁድ ታሪካዊ የተባለውን ጉብኝት በማድረግ ወደ ብራዚል አቅኝተዋል። ይህም የአማዞን ጥቅጥቅ ደንን የጎበኙ የመጀመሪያው በስልጣን ላይ የሚገኙ የአሜሪካ ፕሬዝዳንት አድርጓቸዋል። ፕሬዝዳንቱ በሪዮ ዲ ጄኔሮ የአየር ንብረት ለውጥ በድህነት ቅነሳና በሌሎችም ዓለም አቀፋዊ ጉዳዮች ላይ ለውይይት በሚቀርቡት የዓለም ግዙፍ ምጣኔ ሀብት ያላቸው የቡድን 20 መሪዎች በሚሳተፉበት ጉባኤም ላይ ይታደማሉ። የዋይት ሃውስ ቢሮ ዋና ኃላፊ ፓትሲ ዋዲኩስዋራ ያደረሰችውን ዘገባ ኤደን ገረመው ታቀርባለች።
የደን መጨፍጨፍ፣ የባህር ዳርቻ መሸርሸርና የዓለማችን ትልቁ ጥቅጥቅ ደን በእሳት መጎዳት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እሁድ ዕለት ከጎበኛቸው ጉዳዮች መካከል ጥቂቶቹ ናቸው። አማዞንን በመጎብኘት የመጀመሪያው የአሜሪካ ፕሬዝዳንት ናቸው። ባይደን የአማዞን መዲና በሆነችው ማናውስ አስተዳደራቸው በጉርጉርሳኑ 2024 የአየር ንብረት ለውጥን ለመዋጋት በታዳጊ ሀገራቶች ቁልፍ ግብአት ሆኖ የተጠየቀውን የ11 ቢሊዮን ዶላር ለዓለም አቀፍ የአየር ንብረት ፋይናንስ በመለገስ ዩናይትድ ስቴትስ ግቧን ማለፏን አስታውቀዋል።
ፕላኔታችንን ለመጠበቅ የሚደረገው ትግል በጥሬው ለሰው ልጅ ለትውልድ የሚተላለፍ ትግል ነው። የአየር ንብረት ለውጥ ለሁሉም ሕዝቦችና ለሰው ልጆች ሁሉ ብቸኛው የህልውና ስጋት ሊሆን ይችላል።
ፕሬዝዳንቱ ባደረጉት ጉብኝት ከቀደምት የሀገሪቱ ተወላጅ መሪዎች ጋር የተገናኙ ሲሆን ለአማዞን የሚለገስ 50 ሚሊዮን ዶላርን ጨምሮ በተለያዩ የአየር ንብረት እንቅስቃሴዎች ላይ ዩናይትድ ስቴትስ ለምታደርጋቸው ኢንቨስትመንቶችም አስታውቀዋል። ባይደን ከማናውስ በመቀጠል በሪዮ ዲ ጄኔሮ ወደሚገኘው የዓለም የ20ዎቹ ታላላቅ ምጣኔ ሀብት ባለቤት ወደ ሆኑት የቡድን 20 ጉባኤ ያቀናሉ። የዲፕሎማቲክ ምንጮችም በዶናልድ ትራምፕ መጪ አስተዳደር የአየር ንብረት ለውጥ ጥረቶች በሚያስደንቅ ሁኔታ ወደ ኋላ ይቀራሉ ብለው እንደሚሰጉ ለአሜሪካ ድምጽ ገልጸዋል። በመጀመሪያው የስልጣን ዘመናቸው ትራምፕ ዩናይትድ ስቴትስን የአየር ንብረት ለውጥን ለመቅረፍ የተለያዩ ዓለም አቀፍ ወገኖች ከተካተቱበት ከፓሪስ የአየር ንብረት ለውጥ ስምምነት አስወጥተዋታል። አሁን ላይ ታዲያ ባይደን ትራምፕ ከፈለጉ ብዙ ሊሰሩበት የሚችሉት ጠንካራ መሰረት ያለው ያሉትን ሀገር ጥይላቸው ነው የሚሄደው ብለዋል። ባይደን የአየር ንብረት ለውጥን በመዋጋት ያላቸውን ሚናም በመጣኔ ሀብታዊ አገላለጽ በሀገራቶች መካከል የንጹህ ኃይል አቅርቦት አብዮትን የመጠቀም ውድድር ነው ሲሉ ገልጸውታል።
It's true. Some may seek to deny or delay.
እነዚህ ነው አንዳንዶቹ በአሜሪካ ውስጥ የተካሄደ ያለውን የንጹህ ኃይል አቅርቦት አብዮትን ለመካድ ወይንም ለማዘግየት ይፈልጉ ይሆናል። በማንም ሊቀለበስ አይችልም።
ትራምፕ የንጹህ ኃይል አቅርቦትና የአየር ንብረት ለውጥን በተመለከተ ባይደን ፈረመውበት በሕግ የጸደቀው የግብር እፎይታ ለመቀልበስ ማቀዳቸው ተዘግቧል። ትራምፕ በተደጋጋሚ የአየር ንብረት ለውጥን ውሸት ነው ሲሉ አጣጥለዋል። ይሁን እንጂ የብራዚሉ ፕሬዝዳንት ዋን አማካሪ ሴሶም አሞሪም የትራምፕ አስተዳደር ላይ አስቀድመው አቋም እንደማይዙ ተናግረዋል።
እነዚህ ድርጊቶች እንዴት እየተቀየሩ እንደሚመጡ በኋላ ላይ እንነጋገራለን። ለጊዜው ባይደን ለብራዚል እንዲሁም ለፕሬዝዳንት ሉዊስ ኢናሲዮ ሉላ ደ ሲልቫ ጥሩ አጋር ናቸው።
ዛሬ ሰኞ በሪዮ በተጀመረው የቡድን 20 ጉባኤ ላይ ባይደን በሰራተኞች መብት በካሃይል ላይ ያልተመረኮዘ ንጹህ የምጣኔ ሀብት እድገት ላይና በርሃብና ድህነት ላይ ዓለም አቀፍ ትብብር እንዲኖር የሚያተኩር ንግግር ያደርጋሉ። እነዚህ ተነሳሽነቶችም በቀደመው የስልጣን ዘመናቸው የውጭ ድጋፎችና እርዳታዎችን በሰረዙት በመጪው ፕሬዝዳንት ትራምፕ አስተዳደር ከዩናይትድ ስቴትስ ድጋፍ የማይደረግላቸው ሊሆኑ እንደሚችሉ ብዙ ዲፕሎማቶች ስጋት አላቸው። በፓትሲ ዊዳስኳራ ከሪዮ ዲ ጄኔሮ ለተሰናዳው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዘገባዎቻችንን አጠናቀን ወደ ሁለተኛው አጋማሽ ልንሻገር ተቃርበናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ ነው። የእግር ጉዞ፣ የቤት ውስጥ ስራ አሊያም ሌሎች መሰል ቀላል የአካል እንቅስቃሴዎችን አዘውትሮ ማድረግ ላንጎል ጤና ከፍ ያለ ጥቅም የሚያስገኝ መሆኑን በቅርቡ ይፋ የተደረገ አንድ የሳይንስ ምርምር ጽሑፍ አመለከተ። ያንጎልን አሰራር ማቀላጠፍና የአመታት ወጣትነት ማጎናጸፍ መቻሉን የተገለጸው ሙያዊ ትንታኔውን በዚህ ዙሪያ የሚሰጡን ፕሮፌሰር ዮናስ እንዳለገዳ የነርቭና የአይምሮ ሐኪም እንዲሁም በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ፕሮፌሰር ዮናስ ካሁን ቀደም ቀላል የአካል እንቅስቃሴዎች እድሜያቸው ከ70 ዓመት በላይ የሆኑ አረጋውያን በተመሳሳይ ቀላል የአካል እንቅስቃሴ በማድረግ ብቻ ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከል የሚረዱ መሆናቸውን ያረጋገጠ ከፍተኛ እውቅና የበቃ ሳይንሳዊ ምርምር ስራ አካሂደዋል። ፕሮፌሰር ዮናስን ያነጋገራቸው አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ። እኔም
አሉላ ረጅም አመት የዚህ ፕሮግራም ደንበኛ ነኝ። ዛሬ ያገናኘን ታዲያ እርሶም በበኩሎ ከዚህ ቀደም ጥናት ያደረጉበት የብዙዎችን ቀልብ የሳበ ርዕሰ ጉዳይ ፔንሲልቬኒያ ውስጥ የሚገኝ የሕክምና ሳይንስ ትምህርት ቤት በቅርቡ ይፋ ያደረገው አንድ ጥናት የእግር ጉዞን የመሳሰሉ የተለምዶ የአካል እንቅስቃሴዎች ያንጎልን ጤና ይልቁንም ያንጎልን ስራ የማቀላጠፍ አቅም ያጎለብታሉ፣ ከመዘንጋት ጋር የተያዙ ጣጣዎችን መከላከል ድረስ ይረዳሉ፣ እንዲያውም ለአራት አመት ወጣት የማድረግ ያህል ትኩስ አቅም ያጎናጽፋሉ የሚል ነው። ይህን ጥናት እንዴት ተረጎሙት? በጣም ቀላል የሚመስል ነገር ግን ሰዎችን በዚህ ደረጃ የሚረዳ ነው መባሉን እንዴት ይረዱታል?
አመሰግናለሁ አሉላ። ይህንን ያጠኑት በተለይ ጥናቱን የመሩት ፔንሲልቬኒያ ስቴት ዩኒቨርሲቲ የስነ ልቦና ዲፓርትመንት ውስጥ የሚሰሩ ናቸው። እና ምንድነው ያደረጉት እነዚህ ያጥኚዎቹ ለተሳታፊዎቹ? አንደኛ ሚድል ኤጅ ያሉ 40-50 ውስጥ ያሉ ሰዎች ናቸው። ሁለተኛ ምንድነው ያደረጉት ተሳታፊዎቹ ስፖርት በሚሰሩበት ሰዓት ማስታወሻ ያዛነው ጊዜ እንዲይዙ በቀን ውስጥ 5 ጊዜ በአሁኑ ሰዓት ምን እያደረክ ነው ወይም ምን እያደረክሽ ነው፣ በዚህ ሰዓት በእግር ከአንድ ቦታ ወደ አንድ ቦታ እየሄድክ ነው ወይም በዚህ ሰዓት እንደዚህ ደረጃ እየወጣሁ ነው እንደዚህ የሚል ይመዘግባሉ። እና ስለዚህ የዛኑ ጊዜ ሳይረሳ ሰውየው ወይም ሴትየዋ የመዘገበችው ነው። ያቱም አንዳንድ ጥናት ላይ ግለሰቡን የዛሬ ዓመት እንዴት ነበር የስፖርት እንቅስቃሴ ተብሎ ከተጠየቀ ሪኮል ባያስ ወደኋላ ሄዶ ማስታወስ ሊያስቸግረው ይችላል። እነዚህ ግን አጥኚዎቹ ምንድን ነው ያደረጉት በእንግሊዝኛው ኤኮሎጂካል ሞመንተሪ አሰስመንት ኤማ ይባላል። የዛኑ ጊዜ ግለሰቡ ይመዘገቡ ለዘጠኝ ቀን እንዲዘነ በቀን ውስጥ 5 ጊዜ ለዘጠኝ ቀን ነው የመዘገቡት። እና ምንድን ነው ያደረጉት ተሳታፊዎቹን ከጥናቱ በፊት የአንጎል ፕሮሰሲንግ ስፒድ ባል አንድ ሰው አንጎል በተነካክል ፍጥነት ነገሮችን ያስባል የሚለውን መረመሩ። ከዛ ደግሞ አንዳንድ የማስታወስ ችሎታ ጋር ተያያዘ በመዘኛዎች አደረጉ። እና ከጥናቱ በኋላ የተረዱት ነገር ምንድነው? ይሄ በተለይ የአንጎል ፍጥነት በመለከት መሻሻል ነው ያሳየው። እና ምንድነው ሰዎቹ ያው ተለያየ ስታቲስቲካል ቴክኒክ ተጠቅመው የዚህ በ9 ቀን ውስጥ የተደረገው የሰውነት እንቅስቃሴ የራት ተመት ጥቅም ያክል ነው የሰጠው። የአንጎል ፍጥነታቸው የ4 አመት ወጣት ነው ያደረጋቸው። የ40 አመት ሰው ከሆነ ልክ እንደ 36 አመት ሰው የአንጎሉ ፍጥነት የሰራው ከስፖርቱ በኋላ በዚህ ጥናት መሰረት። እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሔቱም አናሊስ ኦፍ ቢሄቪራል ኖሮሎጂ ክብር ያለው መጽሔት ነው። በዛት 9 ቀን ውስጥ ከ3-4 ሰዓት ያክል ስፖርት የሚሰሩ እንቅስቃሴ የሚያደርጉ ሰዎች በነገራችን ላይ በብስክሌት መሄድም ሊሆን ይችላል፣ ወክም ማድረግ ይችላል። ቀላል ስፖርትም ኃይለኛውም ስፖርት ሁሉም ተመሳሳይ ጥቅም ነው ያሳዩት። እና የሚናቅ አይደለም። በእግር ከአንድ ቦታ ወደ አንድ ቦታ መሄድ፣ መኪና አንድ ቦታ አቁሞ ራሱ እስከ መስሪያ ቤት ረዘም ያለ ወይም ሱቅም ቢሆን መኪና ራቅ አርጎ አቁሞ ከሱቁ ድረስ መሄድ፣ እንዲህ አይነት እንቅስቃሴዎች ጥቅም እንዳላቸው በእኛም ጥናት አሳይተናል። እና የእኛ ቡድን በአዛውንቶች ላይ ነው፣ ከሰባ አመት በላይ የሆኑ ሰዎች ላይ ያጠና ነው። እነዚህ በመካከለኛ እድሜ ላይ ያሉትን ያጠኑት እና በሚገርም ሁኔታ ተመሳሳይ ውጤት ላይ ነው ደረስነው።
ማንኛውም ሰው ተጠቃሚ ሊሆን የሚችልበትን ይህን እንቅስቃሴ አድማጮች በቀረበ አይን ማየትና ከለት ተለት ህይወታቸው ማዋሃድ ይችሉ ዘንድ ባዘቦቱ ማንም ሰው ልብ ሳይል የሚሰራቸው ነገር ግን ሆን ተብሎ እንዲደረጉ እየተጋበዙ ይመስላል። እስኪ አስረዱን።
ሁለት አይነት እንቅስቃሴ ነው ያለው። አንደኛው የስፖርት ክለብ ሄዶ ለሚሰራው አለ፣ እሱ ፊዚካል ኤክሰርሳይዝ ምንለው ነው። ሌላው ደግሞ ከአንድ ቦታ እስከ አንድ ቦታ መንቀሳቀስ ሊሆን ይችላል። ሌላው ደግሞ አንድ ሰዓት ግማሽ ሰዓት ቤት ማጽዳት ሊሆን ይችላል። ኖን ኤክሰርሳይዝ ፊዚካል አክቲቪቲ እንለዋለን። ግለሰቡ እንደ ስፖርት ላያየው ይችላል፣ ነገር ግን የሰውነት እንቅስቃሴ ነው። በዚህ በአሁኑ ጥናት በደንብ ጥቅም እንዳለው አሳይተዋል። መካከለኛ እድሜ ውስጥ ያሉ ጤነኛ የሆኑ ሰዎች እንዲሁ ሶፋ ላይ ቁጭ ብለው የሚውሉ ሳይሆን ቤት ውስጥ የሚንቀሳቀሱ ሰዎች እንደ ሽርሽር ከራት በኋላም ባልና ሚስት ተያይዘው ቀስ እያሉ እግር ጉዞ ቢያደርጉ ጥቅም እንዳለው ነው ያሳየው ይሄኛው ጥናት። አንዳንድ ሰው ብድግ ብሎ ከቢሮ ወጥቶ አካባቢው ባለ መናፈሻም ሊሆን ይችላል አንድ ግማሽ ሰዓት ያክል በእግሩ ወዲያ ወዲህ ብሎ ሲመለስ ስራውን በተሻለ ፍጥነት ይሰራል እኮ። በልማድም ቢሆን ይሰራል፣ ግን ጥናቱ ያንን በዘልማድ የምናውቀውን ነገር በተጨባጭ ያሳየ ነው። እና ይሄ እኛ ካገኘነው ውጤት ጋር ተመሳሳይ ነው። ማንኛውም አይነት እንቅስቃሴ የሚናቅ አይደለም ለአንጎል።
ፕሮፌሰር ናስ ለዚህ ርዕስ የመጨረሻ የምናደርገው ቀደም ብዬ የጠቆምኩት እንደ አውሮፓውያን ዘመን አቆጣጠር በ2022 ጆርናል ኦፍ አልዛይመርስ ዲዚዝ በተባለው ዓለም አቀፍ የሳይንስ መጽሔት ላይ የዓመቱ ምርጥ የሳይንስ ጽሑፍ ተብሎ ይወጣና ለሽልማት የሚያበቃችሁ የእርሶና የባልደረባው የጥናት ስራ ቀላል የአካል እንቅስቃሴ በተለይ በኋለኛው እድሜ ከእርጅናና ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከሉ ወይም በማዘግየቱ ረገድ ይረዳል ይላል። በእናንተ ጥናት የተካተቱትን የአካል እንቅስቃሴዎች ቀደም ባለው አስተያየቱ አያይዘው ጠቀስ አድርገው ነበር። የጥናታችሁን ይዘት ባጭሩ መለስ ብለው ቢያስታውሱን፣ ምን አይነት የአካል እንቅስቃሴዎች ናቸው ይህን መሰል የጤና ጠቀሜታ እንደሚያስገኙ በጥናታችሁ ያረጋገጣችሁት?
እሺ፣ አመሰግናለሁ። ባጭሩ 2022 የተሸለምንበት ጥናት ተሳታፊዎቹ እድሜያቸው 70-90 ናቸው። የአልዛይመር በሽታም የለባቸውም። እና ምንድን ነው ያደረግነው? ባለፈው አንድ አመት ውስጥ ምን አይነት እንቅስቃሴ ታደርጉ ነበረ? በኑሮ በቀን ተቀን ኑሮ ምን እንቅስቃሴ ታደርጉ ነበር? ለምሳሌ ቤት ውስጥ ቤት ማጽዳት በሳምንት 2-3 ጊዜ እንቅስቃሴ ታደርጋላችሁ ወይም ከቤት ውጪ ከእራት በኋላ ወይም ከምሳ በኋላ ለተወሰነ ደቂቃ እግር እንቅስቃሴ ታደርጋላችሁ? ቢያንስ በሳምንት ውስጥ 3 ቀን ቀላል፣ ሞደሬት ደግሞ ምንለው ፈጠን ብሎ በእግር መሄድ፣ ቢገረስ ምንለው ደግሞ ለምሳሌ ተራራ ላይ አንዳንዶቹ በብስክሌት ደግሞ አንዳንዶች በበረዶ ሸርተቴ የሚሸራትቱ በበረዶ አሉ። እና ደግሞ ይሄ ዋና የሚያደርጓሉ ቪገረስ ኃይለኛ እንቅስቃሴ፣ መካከለኛና ቀላል በተለይ በየቀኑ የሚያደርጉት አንጎል ላይ ጥቅም እንዳለው የአንጎል ፍጥነት በሚመለከት ሌላው ደግሞ ከእድሜ ጋር ተያይዞ የሚመጣውን አንዳንድ የአንጎል አሰራሮችን የማስታወስ ችሎታ እንዳይደክም እንደሚከላከል አሳይተናል። እንቅስቃሴው እንደሚጠቅም አሳይተናል። ብዙ ሺህ ሰዎች ነው የተሳተፉበት። ለብዙ ዓመታት ነው ሰዎቹ የተከታተልናቸው። ከ800 ጥናታዊ ጽሑፎች ውስጥ ነው ተመርጦ አንደኛ የሆነው። በአጭሩ የአንድ ግለሰብ ቀላል የሆነ የሰውነት እንቅስቃሴ በሳምንት ውስጥ ቢያንስ 3 ቀን ካደረገ የአንጎል ፍጥነት እና የአንጎል አሰራሮች እንዳይዳከሙ እንዳይበላሹ ይከላከላል። ያንን ነው ያሳየ ነው።
ፕሮፌሰር ዮናስ እንዳለገዳ በፔንሲልቬኒያ ክፍለ ግዛት የሚገኘው የፔን ስቴት ኮሌጅ ኦፍ ሜዲሲን የእግር ጉዞን የመሳሰሉ የተለምዶ አካል እንቅስቃሴዎች የአንጎልን ጤና ያጎለብታሉ በሚል የተለያዩ ጠቀሜታዎችን የዘረዘረበትን በቅርቡ ይፋ ያደረገውን ጥናት ተንተርሶ ላቀረብናቸው ጥያቄዎች ነበር ሙያዊ ማብራሪያ የሰጡን። ከሙያው ጋር ዝምድና ያላቸው መሰል ርዕሰ ጉዳዮች መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬውም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም ደስ ይለኛል። የጋን መብራት መሆን አያስፈልግም። በተቻለ ወጥን ያለንን እውቀት ለማካፈል ሞክራለሁ ለህዝባችን። አመሰግናለሁ።
አሉላንና እንግዳውን እናመሰግናለን። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። በዓለም አትሌቲክስ ውቅና ያገኘው 24ኛው ታላቁ ሩጫ በኢትዮጵያ ትላንት በአዲስ አበባ በድምቀት ተካሂዷል። በውድድሩ ላይ ለመጀመሪያ ጊዜ 50,000 ሰዎች መሳተፋቸውን የታላቁ ሩጫ በኢትዮጵያ አዘጋጆች ገልጸዋል። በኤሊት አትሌቶች መካከል በተካሄደው ውድድር በወንዶች ያምና አሸናፊ አትሌት ቢኒያም ማሃሪ ሲያሸንፍ በሴቶች ደግሞ ለመጀመሪያ ጊዜ ተሳተፈችው አሸንፋለች። ይህን መሰል ውድድር ከጤና ያለፈ በርካታ ጠቀሜታዎች እንዳሉት አስተያየታቸውን የሰጡን ተሳታፊዎች ገልጸውልናል። ኬኔዲ አባተ በቦታው ነበር።
ለመጀመሪያ ጊዜ በዓለም አትሌቲክስ ውቅና የተቸረው የዘንድሮው 24ኛው ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር እሁድ ህዳር 8 ቀን 2017 ዓ.ም በአዲስ አበባ ከተማ ተካሂዷል። ከዛሬ 24 ዓመት በፊት በህዳር 1994 ዓ.ም በአትሌት ሻለቃ ኃይሌ ገብረስላሴ መስራችነት የመጀመሪያው ታላቁ ሩጫ በኢትዮጵያ ሲካሄድ 10,000 የነበረው የተሳታፊዎች ቁጥር ከአመት አመት እያደገ ዘንድሮ 50,000 ደርሷል። መነሻውንና መድረሻውን መስቀል አደባባይ በማድረግ በተካሄደው ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር ውድድር ላይ ከተሳተፉት ውስጥ 3 የውጭ አትሌቶችን ጨምሮ 500 ኤሊት አትሌቶች ሲሆኑ በወንዶች ምድብ የአምናው አሸናፊ አትሌት ቢኒያም ማሃሪ በአንደኝነት አጠናቋል። አትሌቱ ከውድድሩ በኋላ ተከታዩን አስተያየት ሰጥቷል።
የባለፈው አመት እንደመጀመሪያ ጊዜ በጣም አዲስ ውድድር ነበር እና በጣም ደስ ብሎኝ ነበር። ያሁኑ ደግሞ የበለጠ ለሁለተኛ ጊዜ በመሆኑ እና ጥሩ ክክር አድርጌ በማሸነፌ በጣም ደስ ብሎኛል። በጣም ትልቅ ውድድር ነው። ብዙ አትሌቶች የሚሳተፉበት ነው። ለኔ እንደመነሻ ሆነኛል። እንደ በጣም ትልቅ ማበረታቻ ሆነኛል።
አምና በታላቁ ሩጫ ካሸነፈ በኋላ በዓለም አቀፍ የሩጫ ውድድር መድረኮች ኢትዮጵያን የመወከል እድል ያገኘው ቢኒያም በ2024 የፓሪስ ኦሎምፒክ ኢትዮጵያን በ5000 ሜትር በመወከል 6ኛው ነው አጠናቋል። በስፔን በተካሄደ ከ20 ዓመት በታች የ10000 ሜትር ትራክ ውድድር ደግሞ ክብረ ወሰን በመያዝ አሸንፏል።
በጣም ደስ ብሎኛል። በትልልቅ ውድድሮች ከትልልቅ አትሌቶች ጋር በመወዳደር በጣም ደስ ብሎኛል እና ብዙ ልምድም ወስጃለሁ ከዛ እና ቀጣይ የበለጠ ውጤት ለማምጣት ከፈጣሪ ጋር ጥሩ ስራ መስራት ፈልጋለሁ።
በሴቶች ምድብ ያሸነፈችው ደግሞ ዘንድሮ በውድድሩ ለመጀመሪያ ጊዜ የተሳተፈችው የንግድ ባንኳ አትሌት አሳየች አይቼው ናት።
ውድድሩ በጣም አሪፍ ነበር። ደስ ይላል። ለመጀመሪያ ጊዜ ነው የተሳተፍኩት። ከዚህ በፊት አምና ለመወዳደር ቁጥር አውጥቼ ነው ወደ ሌላው ድር የሄድኩት እና መጀመሪያ ነው። ጠቀሜታው እንደኛ ላሉ አትሌቶች የውጭ ድል ታገኛለህ። እዚህ አሪፍ ውጤት ካመጣ ለተለያዩ ውድድሮች አሪፍ ነው። በ2016 ክሮስ ካንትሪ ወጣት ያለም ወጣት ሁለተኛ ወጥቻለሁ እና ሌላ ውድድር ተሳትፌያለሁ። አሪፍ ነው።
አትሌት የኔዋ ንብረት በውድድሩ ሁለተኛ ስትወጣ ሶስተኛ የወጣችው ቦሰና ሙላቱ ናት። በወንዶች ደግሞ አዲሱ ነጋሽና ይስማው ድሉ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በሁለቱም ጾታ አንደኛ የወጡ አትሌቶች ከሜዳሊያ በተጨማሪ 250 ሺህ ብር ሲሸለሙ ሁለተኛ የወጡት 150 ሺህ፣ ሶስተኛ የወጡት ደግሞ 100 ሺህ ብር ተሸልመዋል። ከኤሊት አትሌቶች ውጪ ያሉ የታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር ተሳታፊዎች በሰጡን አስተያየት ውድድሩ ከጤና ያለፈ ትርጉም እንዳለው አብራርተዋል።
ፈትጂ ይባላል። ከሁለተኛው ታላቁ ሩጫ ጀምሮ
በቻልኩት መጠን ሳልፈኝ እስከዛሬ ተወዳድሬያለሁ። ታላቁ ሩጫ የቤተሰብ ያህል ነው። በጣም በናፍቆት የምጠብቀው ትልቁ ውድድር ነው። እንግዲህ ያው እዚህ ደርሰናል አብረን ተጉዘን። ታላቁ ሩጫ ማለት ጤንነት ነው ማለት። ይሄን ታሳቢ አድርገን ብዙ ጊዜ እንቅስቃሴ እናደርጋለን። ከአክቲቪቲ እንዳንርቅ የሚያደርገን ትልቁ ውድድር ነው። ብዙ ፈንም አለው ማለት ከጤናውን ባሻገር ምንዝናናበትና በጣም ምንወደው ትልቅ መድረክ ነው።
አሃይ ተድላ አባላለሁ። እስከ ዛሬ እኔ አምልጦኛ ያቅም። ዛሬ ግን ያው በተመዘገበውም ነገር በጣም ደስተኛ በመሆኔ እስከ ዛሬ ድረስ በዓለም አቀፍ ደረጃ አልተመዘገበምና አሁን በመመዝገቡ በጣም ደስተኛ ነኝና ዓለም አቀፍ ላይ የሚታይ ነገር ስለሆነ አገሬን የሚያስጠራ ነገር ስለሆነ እጅግ በጣም በኩራት በጣም በደስታ ነው ይሄን ነገር ማደርገው። ለወደፊት ደግሞ እጅግ በጣም በጣም ይሄ የቱሪዝም መንደር እንዲሆንልን ነገሮች የተሳኩበት አመት እንዲሆንልን ለሚቀጥለው አመት ተቃጥተን ሁላችንም በሰውኛ ማንነት የምንዘጋጅበት አመት እንዲሆንልን እመኛለሁ። ሰው ሁኑ ምለው ያው ሰው አሁን ላይ በብሔርተኝነትም ይሁን በምንነትም እየተጋጨ ስለሆነ በማንኛውም እምነትም ብትሄዱ ሰው መሆን ይቀድማልና ከጥላቻ ያተረፈ ማንም የለም። ልጆቼም ያንን ነገር ይዘው እንዲያድጉ ነው ፈልገው።
ሙልጌታ ሰብስቤ ይባላለሁ። ዛሬ ለየት የሚያደርገው ምንድነው? መጪው ሐሙስ ላይ 70ኛ አመቴን አከብራለሁ እና እሱ ምክንያት በማድረግ ዛሬ እስኪ ልፈትሸው ብዬ ነው። እንግዲህ ከብዙ አመት በኋላ ነው ዛሬ መታወሳ። ታላቁ ሩጫ ብዙ አይነት መልእክት ነው ያለው። አንደኛ ህዝቡን በሙሉ ያስተባብራል። ወጣቱ፣ ወንዱ፣ ሴቱ፣ ሽማግሌው፣ እድሜም ሳይለይ በአጠቃላይ ሁሉም አንድ ላይ ተሰባስቦ እንዲህ አይነት ፌስቲቪቲ ማየት ጥሩ ነው። ከጤናም አንጻር የተለያየ ማንም ሰው በስፖርት ራሱን መጠበቅ እንዳለበት ያስተምራል።
በኢትዮጵያ የሚኖሩትን ጨምሮ ከተለያዩ ሀገራት የመጡ በመቶዎች የሚቆጠሩ የውጭ ዜጎችም የውድድሩ ተሳታፊዎች ነበሩ። ኔዘርላንዳዊው ኒውስ ዲሆየር ከነዚህ አንዱ ነው።
I'm a fortunate person to have been in Ethiopia for 18 months living here with my family and doing the great Ethiopian run.
ከቤተሰቦቼ ጋር ለ18 ወራት በኢትዮጵያ በመኖሬ እድለኛ ሰው ነኝ። ታላቁ የኢትዮጵያ ሩጫ ላይ ለሁለተኛ ጊዜ ነው የተሳተፍኩት። ታላቁ ሩጫ በኢትዮጵያ የኢትዮጵያ ብዛ ባህል የሚንጸባረቅበት ትልቅ ማሳያ ነው። ሁሉን ነገር አብረህ ታደርጋለህ፣ አብረህ ትዝናናለህ፣ የምትደሰትበት፣ የምትስቅበት፣ በሙዚቃ የምትዝናናበት ነው። ለኔ እንደ አንድ ፈረንጅ ትልቅ ልምድ ነው። በቀጣይ በሐዋሳው ውድድር ላይም ለመሳተፍ አቅጃለሁ።
የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረ ስለ ዘንድሮ ውድድር ተከታዩን ብላለች።
ዛሬ ለመጀመሪያ ጊዜ በታላቁ ሩጫ ታሪክ 50 ሺህ ሰው ሮጠ። ለመጀመሪያ ጊዜ በታሪካችን ሁለት መነሻ ነበር። ለመጀመሪያ ጊዜ ሩጫ አትሌቲክስ ሌቭል ሆነ። ከዛ ዛሬ ደግሞ የመጨረሻው እሁድ ነው ወደ 25ኛ ጉዟችን ለመግባት። ስለዚህ ትልቅ ቀን ነው ዛሬ። ከሁሉም በላይ ግን 50 ሺህ ሰው እንዴት ነው የሚሆነው? ይሰራል ወይ ፕላናችን የሚለው ጠዋት ውድድሩ ሲጀምር ነው ልክ እንደሆነ ያመንኩትና በጣም ትልቅ ስኬት ነው። አሁን ደግሞ ኦልድ አትሌቲክስ ሌቭል ሆነን ተጨማሪ 500 አትሌት ነበረ። የዲሴብሊቲ የሞቢሊቲ ሬስ ነበር። ትናንት የልጆች ውድድር ነበር። ብዙ ነው የሰራ ነውና ትልቅ ስኬት ነው። በጣም ደስ ብሎናል።
የተመጣጠነ ምግብ ለሁሉም ህጻናት በሚል መሪ ቃል በተካሄደው ውድድር ላይ ከኤሊት አትሌቶች በተጨማሪ በተለያዩ ዘርፎች ያሸነፉ ተሳታፊዎችም ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ VOA።
በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በምን ታገኙናላችሁ ለሚለው መገኛ መንገዶቻችንን የሚገልጸው ማስታወቂያ ሰምተን የተመለስነው በዚሁ የምሽቱ መሰናዶ እናጠናቀቃለን። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.